በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ አባታችን ካህናት፣ መዘምራን፣ አባቶች፣ እናቶች፣ ወንድሞችና እህቶች፣ ምእመናን፣ በአምላካችን በወደደን ባከበረን በጠራን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም እንደምን አደራችሁ? እንደምሰነበታችሁ? ቸርነቱ የማያልቅበት የሰላም ባለቤት አምላካችን የሕይወትም ራስ ካለፈው ሳምንት እስካሁኗ ሰዓት በሰላም ጠብቆ ጤናችንን ሰጥቶን የማያልቅበትን ሰላሙን አብዝቶልን ሁላችንንም እንኳን በሰላም አደረሰን አደረሳችሁ። አሁንም የቅዳሴውን የአምልኮት ጊዜ በሰላም እንዳስፈጸመን ሁሉ እቺን ደቂቃ ደግሞ ባርኮልን እሱ የሚፈልገውን ለነፍሳችን ረፍት ለልባችን እርካታ የሆነውን የሚያጸናንን የሚባርከንን ከዚህ የሰበሰበንን እንዲሁም ከሱ ጋር የሚያኖረንን ሰማያዊ ምግብ የሆነውን ቃሉን ይመግበን ይናገረን ይመክረን ዘንድ የሱ ቅዱስ ፈቃዱ ይሆንልን። የትምህርታችን ርዕስ ላለፉት ሰንበታት ስንከታተል የነበረው ምን የሚል ነው? ሁላችሁም በአንድነት መልሱልኝ። የምናምነውን እንመስክር። ለሶስት ሰንበታት ስንከታተል የቆየነው ነው። በዚህ ላይ በጣም ስሬስ ሆኜ ነው የምነግራችሁ። ምክንያቱም መሰረታዊ የቤተ ክርስቲያናችን እምነት መሰረት ነው። ይሄ መሰረት የሌለው ቤት አይቆምም። መሰረት የሌለው ክርስቲያንም እንደ በግ ተነድቶ ከማይፈልግበት ጎሬ ይገባል። መሰረት የሌለው ክርስቲያን ፈተናን አይወጣም አያልፍም። መሰረት የሌለው ክርስቲያን ለልጁ የሚያስተላልፈው ነገር የለውም። መሰረት የሌለው ክርስቲያን መተማመን በእርሱ ስለሌለ ሁል ጊዜም ንፋስ በነፈሰ ቁጥር ወይንም የተለያዩ ድምፆች በተሰሙ ቁጥር ነፋስ እንደሚያወዛውዘው ሸንበቆ መሄጃውን የማያውቅ የሚከተለውን የማያውቅ በራሱ መተማመን የሌለ ተስፋ የሌለ ሰው ነው የሚሆነው። ስለዚህ መሰረት ያለን ታሪክ ያለን አባቶች የነበሩን ያሉን ህዝቦች ነንና ያንን ነው። ምንድነው ቤተክርስቲያናችን የምትመሰክረው? እኛስ ምንድነው የምናምነው? ምንድነው በተጠየቅን ጊዜ የምንመልሰው ነው። በመግቢያ ላይ እንዳልኳችሁ እኛ ዛሬ የምንመላለስበትና ቤተክርስቲያኒቷ የምትለው ነገር አንድ ላይ አልገናኝ እያለ ነው። አንድ ላይ አልሄድልን እያለ ነው። ስለዚህ የቤተክርስቲያናችን ቋንቋ እኛ የምንናገረው ቤተክርስቲያናችን የምትመሰክረውን መመስከር መቻል አለብን። ቤተ ክርስቲያናችን የምታምነውና የምታስተምረውን ነው እንጂ እኛ ከመንደር ያገኘነውን ከሆነ ያ በጣም አደጋ ነው። እኛ በልማድ ያገኘነው ነገር ከሆነ አደጋ ነው። ቤተ ክርስቲያን የምታስተምረውን ኦርቶዶክሳዊው እምነት ምንድን ነው የሚለውን ነው። ለሶስት ሰንበታት ስንከታተል ቆይተናል። ዛሬ ፍጻሜውን ሶስት ነገሮችን እናያለን። በሶስተኛው ክፍል ውስጥ ሆነን ሶስት ነገሮችን ሶስት ቁልፎች ናቸው በሁለት መድበናል። ሁለቱን እንደ እግዚአብሔር ፈቃድ እንመለከታለን። ሁሉን የሚገልጽ እግዚአብሔር መንፈስ ቅዱስ የጥበብና የእውቀት ሁሉ ባለቤት የሆነው መንፈስ ቅዱስ ለሁላችንም ይግለጽልን። እኔ የሥላሴን ምስጢር ወይንም ደግሞ ሰማያዊውን ቃል መናገር የምችልበት አንደበት የለኝም። ነገር ግን እኛ በእስክብርቶ እየተጠቀምን ያንደበታችንን ወይንም ቃላችንን በወረቀት ላይ እንደምናሰፍረው በእኛ በደካሞቹ ተጠቅሞ ቃሉን የሚያስተላልፈው በእኛ ተጠቅሞ መልእክቱን የሚያስተላልፈው ማን ነው? እግዚአብሔር መንፈስ ቅዱስ ነው። እኛ ልክ እንደ እስክብርቶ የሱ መገልገያ እቃዎች ነን፣ መተላለፍ ስፒከሮች ነን። እኛ ተናጋሪው እሱ ነው፣ አስተማሪው እሱ ነው። ስለዚህ ለሁላችን ይገልጽልን ዘንድ ቅዱስ ፈቃድ ይሆንልን። የዛሬው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን የሚለው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ወይንም በሌላ አነጋገር ኃጢአትን ለማስተሰረይ በአንዲት ጥምቀት እናምናለን። አባቶች ይህንን የሃይማኖት ቃል ቁልፍ የሆኑ ነገሮችን አንድ ላይ አምጥተው እንደ ህግም አስቀምጠው እንደ ውሳኔም ወስነው እንደ ጸሎትም አቀናብረው ሲያስቀምጡልን መሰረታቸው መነሻቸው ምንጫቸው ምንድነው? የቤተ ክርስቲያን ምንጭ ምንድን ነው? ቤተ ክርስቲያን ለምታስተምረው ትምህርት፣ ለምታምልከው አምልኮ፣ ለምዘምረው መዝሙር ምንጯ ምንድን ነው? ሁላችሁ መልሱልኝ። የቤተ ክርስቲያናችን ምንጩ ለምታመልኩት አምልኮ፣ ለምትጸልዩት ጸሎት፣ ለምታደርጉት ነገር ሁሉ የጽዋ ማህበር ይሁን ለአረፉ ሰዎች የፍትሐት ጸሎት ይሁን ቅዳሴ ይሁን ክርስትናው ይሁን መዝሙሩ ይሁን ማንኛቸውም ነገር ምንጫቸው ምንድነው? ወገኖቼ ሁላችሁም በአንድነት መልሱልኝ። አዎ መጽሐፍ ቅዱስ ወይንም ቅዱስ መጽሐፍ ምን ይባላል? እስትንፋሰ መለኮት፣ እስትንፋሰ እግዚአብሔር። ሰዎች ያልተናገሩት በሰዎች እግዚአብሔር የተናገረው የሰዎች ሐሳብ ያልሆነ መለኮታዊ ሐሳብ የሆነ መለኮታዊ እቅድና ዓላማ የተከናወነበት ነው። ምንጩ እሱ ነው። ምንጫቸው እሱ ነው። ኃጢአት በሚሰረይባት በአንድ ጥምቀት እናምናለን ሲሉ ለምሳሌ አክል ሐዋርያት ሥራ ምዕራፍ 2 ቁጥር 38 ለምንድን ነው ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ይላል። ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ። በዚህ ላይ ተመስርተው እንደገና በማቴዎስ ወንጌል እዚህ ላይ እንደምናነበው በምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ። ስለ ቃሉ ስሙ ለዘላለም የተመሰገነ ይሁን። በዚህ ላይ ተመስርተው በዚህና በሌሎችም የመጽሐፍ ቅዱስ ቃል ላይ ተመስርተው ጥምቀት ምንድናት? ኃጢአት የሚሰረይባት። ከስላሴ ቀጥሎ ያስቀመጡት ከሁሉ በላይ በሆነች በቤተ ክርስቲያን እናምናለን፣ ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን፣ የሙታንን መነሳት ተስፋ እናደርጋለን፣ የሚመጣውንም ህይወት ማለት ከሞት ባሻገር ያለውን ዘላለማዊ ህይወትም እናምናለን ብለው ነው ያስቀመጡልን። ተመልከቱ፣ ምንጫቸው መጽሐፍ ቅዱስ ነበር። እነዚህ ሶስት ነገሮች በህይወታችን ትልቅ ስፍራ አላቸው። ወይንም ደግሞ በአዲስ ኪዳን በክርስትና ህይወት የመጀመሪያው ነገር መወለድ ነው አይደለም? ከስላሴ መወለድ ነው፣ የስላሴ ልጅ መሆን ነው። ከዛ በኋላ ደግሞ ሞት አይቀርምና በስጋችን ስንሞት ምንድን ነው የሚቀጥለው? በክብር ትንሣኤ መነሳት ነው አይደል እንዴ? በክብር ትንሣኤ መነሳት ነው። ከተነሳን በኋላ ያለው ነገር ምንድን ነው? ለዘላለም በእግዚአብሔር መንግስት መኖር ነው። ሶስት ነገሮች ናቸው። በአጠቃላይ በአዲስ ኪዳን የምናየው ማንኛቸውም ነገር በእነዚህ ዙሪያ የተከናወነ ነገር ነው። ዛሬ መጽሐፍ ቅዱስ መማር ቢያስፈልገን፣ መጸለይ ቢያስፈልገን፣ መዘመር ቢያስፈልገን ከተወለድን በኋላ ያንን ህይወት በቅድስና፣ ያንን ህይወት በንጽህና፣ ያንን ህይወት በስነ ምግባር፣ ያንን ህይወት እንደ እግዚአብሔር ፈቃድ ይዘን እንድንኖርና የክብር ትንሣኤ እንዲኖረን ነው። የክብር ትንሣኤ ካገኘን ደግሞ የዘላለም ህይወትን ለመውረስ ነው። እየተግባባን ነው ወገኖቼ? እኒህ ሶስት ነገሮች ናቸው። ወደ አንድነት እናጠቃልልና መጀመሪያ ስለ ስላሴ ተምረናል። ስለ አብ ወልድ መንፈስ ቅዱስ ተምረናል። አንድ ክርስቲያን በስላሴ ካመነ በኋላ ምን ይሆናል? ይጠመቃል። ከዛ የስላሴ ልጅ ይሆናል። የስላሴ ልጅ ከሆነ በኋላ የት ነው መኖሪያው? የት ነው መሰማሪያው? መኖሪያው መገኛው የት ነው? አምላኩን የት ነው የሚያገኘው? በእርግጥ አምላኩ ቦታ አይወስነውም፣ በሁሉ ስፍራ አለ። ግን በአምልኮ በዝማሬ የት ነው የሚያገኘው? ቤተ ክርስቲያን ናት አይደለ? አንድ ክርስቲያን ስላሴን አመነ፣ ተጠመቀ። ከዛ በኋላ ቤተ ክርስቲያንን እሷ መለኮታዊ ተቋም እንደሆነች ያምናል። የሰው ስራ ሳትሆን የመለኮት ስራ እንደሆነች፣ የመለኮት ሙላቱ እንደሆነች ያምናል። ስለሚያምን ከቤተ ክርስቲያን አካል ሆኖ ይኖራል። ማለትም ምእመናን በአንድነት የክርስቶስ አካል ሆነው በህብረት ማህበራኒሁ ለክርስቶስ የክርስቶስ ማህበርተኞች ሆነው የአንዱ የእሱ ልጆች ሆነው በአንድነት በመተባበር በቤተ ክርስቲያን በአንድነት እያመሰገኑ እየዘመሩ እያመለኩ ያቺ ግዚያዊ የሆነችው እድሚያቸው እስክታልቀ ድረስ በቤተ ክርስቲያን ይቆያሉ። ከዛ በኋላ የሞት ስጋ ሲመጣ ከዚህ ዓለም ሲለዩ ያርፋሉ። ከዛ በኋላ ያም መቃብሩም ሆነ የነፍስ በገነትም ቆይታ ግዚያዊ ስለሆነ ያሲያልፍ ደግሞ ትንሳኤ ይመጣል። በትንሳኤ ይነሳሉ። በምድር ላይ በቤተ ክርስቲያን ተጠልለው የኖሩ በምድር ላይ ስላሴን አምነው የስላሴ ልጅ ሆነው የኖሩ በምድር ላይ እግዚአብሔር በእነሱ ላይ የከበረ በምድር ላይ ስሙን ያከበሩ በስሙ የከበሩ በትንሳኤ ጊዜ ከጌታ ቀኝ ይቆማሉ። እናንተ ያባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ውረሱ የሚለውን ሕይወት ቃል ሰምተው ወደ ዘላለማዊ ደስታ ማለቂያ ፍጻሜ ወደ ሌለው ሕይወት ይገባሉ። ይሄ ነው ክርስትናችን፣ ይሄ ነው እምነታችን። እንግዲህ ወደ መጀመሪያው እንመለሳችሁና ኃጢአት በሚሰረይባት በአንድ ጥምቀት እናምናለን። ኃጢአታችን ይሰረይ ዘንድ በኢየሱስ ክርስቶስ ስም ተጠመቁ። ሄዱና በአብ ወልድ በመንፈስ ቅዱስም አጥምቋቸው። እኛ ኦርቶዶክሳውያን በሕፃንነት ነው የምንጠመቀው። ያም መጽሐፍ ቅዱሳዊ የሆነ መሰረት ይዘን፣ መጽሐፍ ቅዱሳዊ የሆነ ስርዓት ይዘን፣ ትውፊታዊም የሆነ ነገር ይዘን በሕፃንነታችን በአርባ ስማ ቀናችን ነው የምንጠመቀው። ታዲያ ኃጢአት ለምን ተባለ? ሕፃኑ ምን ኃጢአት አለበት? መቼ ሰራው ኃጢአት ነው የሚሰረየው? ጥምቀት ኃጢአትን የሚያስተሰርይ ከሆነ፣ ጥምቀት ማለት ኃጢአት የሚሰረይባት ምስጢር ከሆነች ሕፃኑ መቼ ነው ኃጢአት የሰራው? እየተግባባን ነው? ጥያቄውን ላንሳ ብዬ ነው። እና ተመልከቱ፣ እዚህ ጋር ሁለት ነገር አለ። ስለ ኃጢአት በምናነሳበት ጊዜ ሁለት አይነት ኃጢአት አለ። አንደኛው ጥንተ አብሶ የመጀመሪያው የቀደመ በደል ማለት ነው። የመጀመሪያው በደል የመጀመሪያው ኃጢአት ይባላል። ያም አዳማዊ ኃጢአት ማንም ሰርቶ ሳይሆን በሔዋንና በአዳም የተሰራ ነገር ግን በአዳምና በሔዋን ልጆች ሲተላለፍ የኖረ የውርስ ኃጢአት ማለት ነው። የውርስ ኃጢአት ማለት ነው። የውርስ ኃጢአት በክርስቶስ ላመኑት ሁሉ ተወግዶላቸዋል። ላላመኑት እስቲል አለ። የውርስ ኃጢአት ላመኑ ሰዎች የክርስቶስ ደም ስለፈሰሰላቸው ክርስቶስ በእነሱ ቦታ ስለሞተ ካሳ ስለአገኙ በውርስ ኃጢአት ክርስቲያኖች አይጠየቁም። ነገር ግን ላላመኑ ያንን የዛሬ 2000 ዓመት የተሰዋውን በግ ላላመኑ፣ የፈሰሰውን ደም ላላመኑ፣ በዛ ደም ላልታጠቡ፣ ላልዳኑ ሰዎች ዛሬም መርገመ ስጋ መርገመ ነፍስ የሆነ አዳማዊ ኃጢአት አለ። በዛ ሁሉም ዓለም ሁሉ ተጠያቂ ነው። እየተግባባን ነው። የመጀመሪያው ኃጢአት እሱ ነው። ሁለተኛው በዘመናችን ከተወለድን በኋላ ይሄ ዓለም የኃጢአት ስፍራ ነው። ይሄ ዓለም የበደል ስፍራ ነው። ይሄ ዓለም የክፋት የውድቀት ስፍራ ነው። ማንም በዚህ ዓለም ንጹህ ሆኖ መኖር አይችልም፣ አይቻለውም። በዚህ ዓለም ውድቀት አለ፣ መነሳት አለ። በዚህ ዓለም ፈተና አለ። በፈተና የማይወድቅ የማይነሳ ማንም የለም። ስለዚህ ክብርና ምስጋና ይግባውና ስንወድቅ እንዴት እንደምንነሳ፣ ስናድፍ እንዴት እንደምንነጻ፣ ስንሰበር እንዴት እንደምንጠገን መንገዶችን ሁሉ አዘጋጀልን። ክብርና ምስጋና ለሱ ይሁን፣ አዘጋጀልን። ስለዚህ ጥምቀት የመጀመሪያው ሕፃኑ ሲጠመቅ ምንም ከክርስትና ማህፀንና ከክርስትና አብራክ ቢመጣም ወደፊት ነፍስ ባወቀ ጊዜ ያንን ካላጸደቀ እሱም እንዳልዳኑት የክርስቶስን ደም ፈውስ እንዳላገኙ ስለሚቆጠር አንደኛ እሱ ሲሆን፣ ሁለተኛ ከተወለደ በኋላ ደግሞ ንስሐ ቢገባ ኃጢአቱ የሚሰረይለት፣ ብጸልይ ጸሎቱ የሚሰማለት፣ የክርስቶስ ደም በቀራንዮ የሚጮኸው ስለሱ የሚማልደው የስላሴ ልጅ ሲሆን ብቻ እንደሆነ የምንረዳ ትምህርት ነው። ይህንን ቃል ደግመዋለሁ። አንደኛ ጥንታዩ አብሶ ወይም የቀደመው በደል ስንጠመቅ ይሰረያል። ሁለተኛ ከተጠመቅን በኋላ ኃጢአት ስንሰራ የስላሴ ልጆች ስለሆን ኃጢያታችን በደሙ ኃጢያታችን በስሙ ንስሐ ስንገባ ይሰረያል። ልጆች ሆይ ኃጢያታችሁ በስሙ ተሰረዩላችኋልና እጽፍላችኋለሁ ይላል ቅዱስ ዮሐንስ። አንደኛ ዮሐንስ 1:12 ልጆች ሆይ ይላል። አሁን ይሄ መልእክት ለሌላ የተጻፈ አይደለም፣ ለክርስቲያኖች ነው የተጻፈ፣ ለተወለዱት ነው የተጻፈ። ልጆች ሆይ እናንተ የሥላሴ ልጆች ሆይ እጽፍላችኋለሁ ኃጢያታችሁ በስሙ ስለተሰረየላችሁ። አያችሁ፣ ለተወለዱት ለተጠመቁት ዋስትና አላቸው፣ የሥላሴ ልጆች ናቸው። በማንኛውም ኃጢያት ቢወድቁ ንስሐ ሲገቡ ኃጢያታቸው ይሰረያል፣ ሲመለሱ ይፋቅላቸዋል፣ ቢወድቁ ይነሳሉ። ያ ዘላለማዊ ቃል ነው። የማያልቅ ፍጻሜ የሌለውን ከውቅያኖስ በላይ የሆነውን ሰፊ ምሕረትን የምናገኝበትን የንስሐን ሕይወት ሰጥቶናል። ለማን? ለተጠመቁት፣ ልጆቹ ለሆኑት። ይሄ ብቻም አይደለም። ኃጢአትን የሚያስሰርይ መንፈስ ቅዱስ፣ ድካምን ሁሉ የሚያስወግድ መንፈስ ቅዱስ፣ በውስጣችን ሆኖ የሚያተጋን መንፈስ ቅዱስ፣ ክፉን የሚዋጋልን መንፈስ ቅዱስ፣ ስንበድለው እንኳን ትቶን የማይሸሽ መንፈስ ቅዱስ እኛ ከሥላሴ ከተወለድን በኋላ በእኛ ያርፋል። በእኛ ሲያርፍ እንደ ኃጢአታችን ብዛት ሳይሆን ያን ሁሉ እያቀለለ ያን ሁሉ እየታገሰ ሁልጊዜ በጸጋው ይጎበኘናል ማለት ነው። መቼ? እኛ ከሥላሴ ተጠምቀን የተወለድንለታ። ስለዚህ ነው ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን። ሁለቱም ኃጢአት የሚሰረይባት ልጅነትን የምናገኝባት የመጀመሪያውን ሰማያዊ ዜግነት የምናገኝበት ከክርስቶስ አካል የምንቆጠርበት ከታላቁ ንጉሥ ከእግዚአብሔር የምንወለድበት፣ ሁለተኛው ልደታችን ጥምቀት ኃጢአት የሚሰረይባት ልዩ ምስጢር ናት። ምን ያህል ገብቶናል ወገኖቼ? ምን ያህል ተረድተናል? ብዙዎቻችን በዘልማድ እንደውም አነጋገር አለ። አንዳንድ ሰው ምንድን ነው የሚለው? ልጄን ውሃ ሳልነክረው እኮ ቆየ፣ እንደው ውሃው ነክሬው እንኳን እንደው ይህንን እንደው የሚሉ ሰዎች አሉ። አልሰማችሁም? ይህን ቋንቋ ልጃችንን ውሃ አልነከርነውም ማለት አላስጠመቅነውም ማለታቸው ነው። ልጃችንን እናስጠምቅ ለማለት ውሃ እንንከረው ይላል። የተለመደ ቋንቋ ነው። እና ከምን የመጣ ነው? ነገሩን እንደ ልማድ ነገሩን እንደ ስርዓት እየቆጠርን ሳይገባን ዝም ብሎ በመመላለስ ብቻ ስለሆነብን ወገኖቼ፣ ጥምቀት በጣም ታላቅ ምስጢር ነው። ጥምቀት የሥላሴ ልጅነት የምናገኝበት ከአእምሯችን በላይ የሆነ ምስጢር ያለው የመንግሥተ ሰማያት ዜጋ የምንሆንበት ታላቅ ምስጢር ነው። ያ ስላልገባን ብዙ ነገሮችን ለማስተዋል አንችልም። በጥምቀቱ ላይ የሚከናወነውን ነገሮች ሁሉ አናስተውልም። ነገር ግን ሕፃኑ እንኳን ባያውቅ ቤተ ክርስቲያን ለሕፃኑ ዋስ ሰጥታ ከወላጆቹ ሌላ ዋስ ሆኖ ሕፃኑ ማለት የሚገባውን የሚል በሕፃኑ ፋንታ ሆኖ የሚጸልይ ለሕፃኑ እኔ ያለው ብሎ መሐላም አለ የሚምል ዋስ ሰጥታ ቤተ ክርስቲያኗ ያ ሕፃን ይነሳል፣ የሥላሴ ልጅ ይሆናል። ስንቶቻችን ይህን የተረዳን? ተመልከቱ፣ ይሄ መጽሐፈ ክርስትና ነው። እኔ ያቀናበርኩት አይደለም። በኢትዮጵያም በአሜሪካም ያለው አንድ መጽሐፈ ክርስትና ነው ያለ። ምናልባት በኢትዮጵያም በዚህም ያለውን በአጭር መልክ ለውጠው ሳየው ያንን ያዘጋጁት ብፁዕ አባታችን ናቸው። ቤተ ክህነቱ ያዘጋጀው አለ። ነገር ግን በይዘቱና በሌላ ነገር ነው የሚለያየው እንጂ ቃሉ አንድ ነው። ኢትዮጵያም የምትጠቀሙት ይህን መጽሐፍ ነው፣ እዚህም የምንጠቀመው ይህንኑ መጽሐፍ ነው። በአሜሪካን አለን ማለት ስርዓት እንለውጣለን ማለት አይደለም፣ ወይም የተለየ መጽሐፍ አለን ማለት አይደለም። እየተግባባን ነው። አሁን ምንድን ነው የሚለው? ትእዛዙ ትእዛዝ ነው። ሀ አካለ መጠን የደረሰ እንደሆነ ራሱ ተጠማቂው ይበል። ማነው እሱ? ህፃኑ ማለት ነው። ምክንያቱም አሁን ከሌላ ሃይማኖት ቢመጣ እስላሙ ቢመጣ ጀሆባው ቢመጣ አጥምቁኝ ብለን ምንድን ነው የምናረገው? በደንብ እናስተምረውና ራሱ ነው የሚለው ማለት ነው። ምንም እንትን አያስፈልገውም እሱ። ህፃኑ ከሆነ ግን ህፃናት ግን አለ ለመናገር የማይችሉ ሲሆን ተያያጃቸው ያም የክርስትና አባት ወይም እናት ስለነርሱ ይናገሩላቸው ምን ይመጀመራው መሐላ ነው እንግዲህ በእግዚአብሔር ፊት ቃል ኪዳን የሚገባው ሰይጣን ከዳህለው ርኩስ ስራህን ሁሉ ጋኔኖችንም ክፉ ሰራዊቶችህንም መላእክቶችህንም ስርዓትህንም ሁሉ መንጋህንም አሽከላህንም ወንጀላህንም ሁሉ እክዳለሁ ክጀሃለሁ ከዛሬ በኋላ በሌላ ስልጣን የለህም ብሎ ቃል ይገባል። ከዛ በኋላ አምላኬ ክርስቶስ ሆይ በአንተ አምናለሁ ህግህን ሁሉ መላእክትንም ሁሉ ስራህንም ሁሉ ለዘላለም ይወት የሚሰጠውን ህግህን ይህን ጸሎት ሰምታችሁ ታውቃላችሁ? አልሰማንም? ጉድ ፈላ። እንደው ክርስቲና ያላነሳ ሰው አለ ማለት ነው እዚህ ውስጥ? ለምን መሰላችሁ? ስጸልይ ስለማልሰማ አንሰማ። አንደኛ ነገር ብዙ ህፃናቶች አሉ፣ ህፃናቶቹ ይንጫጫሉ፣ የቪዲዮውና የእንትኑ ካታው ሌላ ነው፣ ጸሎቱን ማንም የሚሰማው የለም። ወገኖቼ እዳ ስላለብኝ ያለውን ነው የምነግራቸው። መናገር አለብኝ። ጸሎት ስጸልይ ካልሰማ ጸሎቱ ለኛ ምናችን ነው? እኛ ሰምተን አሜን ካላል ምን ዋጋ አለው? ስለዚህ ይሄን ጸሎት የሚጸልየው ካህኑ ነው። ትእዛዙ ግን ለካህኑ አይፈቅድም። ተጠማቂው ይበል ነው የሚለው። እስቲ አብረን እንበለው እነዚህ ጸሎቶች። መጀመሪያ ሰይጣን እንክዳለው የሚለውን ሁላችሁ ድምጻችሁ ቃል ኪዳን ነው አንድ ላይ እንበለው።
ሰይጣን
አንድ ላይ ርኩስ ስራህን ሁሉ ጋኔኖችህንም ክፉ ሰራዊቶችህንም መላእክቶችህንም ስርዓትህንም ሁሉ መንጋህንም አሽክላህንም ወንጀላህንም ሁሉ ማአት ነገር ነው ዝውስ የተካተተው በሰይጣን ስራዎች ነው መንገዱ ነው ቃል ኪዳን እየገባ ነው ሰውየው ከዛሬ ጀምሮ አንተን አላውቅህም ስራህንም አላውቅም ክጀሃለሁ ተለይቻለሁ ሌላ መንግስት ውስጥ እየገባሁ ነኝ እኔ ሌላ ዜጋ ልሆን ነኝ ከዛ በኋላ አምላኬ ክርስቶስ ሆይ በአንተ አምናለሁ ህግህን ሁሉ መላእክትህንም ሁሉ ስራህንም ሁሉ ለዘላለም ህይወት የሚሰጠውንም ህግ እዚህም ውስጥ ህገጋት እግዚአብሔር ህገ እግዚአብሔር ህገ ቤተ ክርስቲያን የመላእክት የቅዱሳን ምልጃው ስለነሱ የሚነገረው የቅዱሳን ምግባራቸው የዘላለም ህይወት ደግሞ ቀድም የተማር ነው እነዚህን ሁሉ እቀበላለሁ አምላኬ ክርስቶስ ሆይ በአንተ አምኛለሁ ብሎ ይሄን ቃል ክዳን አረጋግጦ ነው መጠመቅ ያለበት። እንግዲህ ምንድነው መናረገው? ጸሎተ ሃይማኖቱን በቃላችሁ ይዛችኋል እርግጠኛ ነኝ። ያላዘም ካለ መሽኛችሁ ወረቀቱ አለች። እቺንም በወረቀት እናዘጋጅና የሚመጣው ሰው ዋስ የሚሆነው ክርስትና አባት ወይ ክርስትና እናት ያንን ጸልዮ ነው ጣት መያዝ ያለበት። ግን ችግሩ ምንድን ነው? ብዙ ጊዜ አንዳንዶች በጣም ለቤተ ክርስቲያን አሳፋሪ ነው። የስድስት ወር ህፃን የሰባት ወር ህፃን ህፃኑን እንዲያነሳ ይዞ ይመጣሉ። ምን ይባላል? ምን ይባላል ወገኖቼ? በእርግጥ አለማወቅ ነው ብለን እንለፍ። ግን ስንነግራቸው መልሶ ሊያስተምሩን ደግሞ ይፈልጉ አሉ። ኢትዮጵያ በዚህ እኮ ነው የሚደረገው ይሉናል። ኢትዮጵያ እኮ እንደዚህ የሚደረገው። እንደውም እናንተ ክርስትና አባት ክርስትና እናት እያላችሁ እንጂ እኛ ለታቦት ስንሰጥ ነው የኖርነው ይላሉ። የለም ማለት አይደለም አለ። ነገር ግን ጥፋት የሆነውን ሁሉ በጥፋትነት እንቀጥል ማለት ደግሞ አንችልም። መማር አለብን። የጠፋውን ማስተካከል አለብን። አንዱ ሰው ከአንድ ስፍራ ይመጣ ይሆናል። ያ ስፍራ አስተማሪ ከማጣት ወይንም በአንዳንድ ጉድለት የሆነ ነገር የተለየ ነገር እዛ ሊፈጸም ይችላል። ያ ሰው ከዛ ሲመጣ መጠየቅ እንኳን ቢኖርበት ኢትዮጵያ እንደዚህ ነበር እኔ በኖርኩበት ደብር እኔ በኖርኩበት አካባቢ ቅዳሴው የሚያክል ሰዓት ነበር የሚወስደው። ክርስትና ሲነሳ ደግሞ እንደዚህ ነው እንዴት ነው ብሎ መጠየቅ መማር እንጂ በእግዚአብሔር ፊት የቆሙትን እግዚአብሔር ተወካይ ሆኑትን ካህናት ከተከራከረማ እሱ ማን ነው? ቤትስ ነው በረከቱስ ሊገኝ የሚችለው? ከማንስ ነው መማር የሚችለው? እየተግባባን ነው ወገኖቼ? ስለዚህ ስርዓቱ ይሄ ነው፣ ትእዛዙ ይሄ ነው፣ መጽሐፉ የሚለው ይሄ ነው። እኛ እንግዲህ መጽሐፉን ትተን ሰዎችን ለማስደሰት ግድ የለም እንደፈለጋችሁ ብለን ብንሄድ ሁለታችንም እንቀጣለን። ስለዚህ የማሰሮ እንጨት መሆናችን ነው፣ አብረን መቃጠል የለብንም። እኛም እዳችን እንወጣለን፣ እንናገራለን። ብትሰሙም እናንተም እኛም እንድናለን፣ ባትሰሙም የራሳችሁ ይሆናል። እኛ ግን መናገር፣ መለፍለፍ፣ መጮህ አለብን። ለዚህ ነው ጥምቀቱ ታላቅ ምስጢር ያለው ነገር ነው፣ ቃል ክዳን ያለው ነገር ነው። ሌሎቹ ይሄንን ስለማያውቁ እኛም ስለማንነግራቸው በውጪ እንዲህ ብለው ሊናገሩ ይችላሉ። እናንተ ሕፃናት ታጠምቃላችሁ፣ ቃሉ የሚለው በማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ አይድንም ይላልና መቼ ያመነውን ሕፃን ነው የምታጠምቁ ብለው ስጠይቋችሁ የኦርቶዶክሳዊውን ትምህርት ስለማናውቅ፣ የኦርቶዶክሳዊውን ስርዓት ስለማናውቅ፣ በኦርቶዶክስ ቤተ ክርስቲያን የሚደረገው ነገር ስለማናስተውል ያን ጊዜ ዝም እንላለን። ስለዚህ ጠላቶች ወይንም ይህንን የማይቀበሉ ስለማያውቁም እነሱም ስለማያውቁ ነው ያን ጊዜ የእነሱን እንክርዳድ ይዘሩብናል። ከዛ በኋላ እነሱ እንክርዳድ ሰብስበን ደግሞ ያው እኛም እነሱን እንከተላለን ማለት ነው። ግልጽ ነው። ሕፃናትን የምናጠምቀው ከራሳችን ኦርቶዶክሳዊ ቤተ ክርስቲያን ራሷ ፈልስፋ ወይንም ስርዓት ሰርታ አይደለም። መጽሐፍ ቅዱሳዊ መሰረት ስላለ ሕፃን መጠመቅ እንዳለባቸው በሐዋርያት ስለተማርን፣ ሐዋርያት ስላሳዩን ሕፃናትን ከወላጆች ከቤተሰቦች ሳይለዩ በአንድነት ያጠምቋቸው እንደነበረ ስላየች ቤተ ክርስቲያን ያንን ስርዓት ሰራች። ራሱ ባለቤቱ ጌታም ቢሆን እናንተ ብቻ ኑ ሳይል ሕፃናትን ወደ እኔ ይመጡ ዘንድ አትከልክሏቸው አለ። ወደ እሱ ከመጡ መግቢያው በር የመጀመሪያው መሠረታዊ የሆነው ነገር ጥምቀት ነው። ከዚህም ሌላ በብሉይ ኪዳን ያለውን በሐዲስ ኪዳን ያለውን እሱም ጌታ ራሱ በተወለደ በስንት ቀኑ ነው ወደ ቤተ መቅደስ የገባው ወገኖቼ? በስንት ቀኑ ነው ወደ ቤተ መቅደስ የገባው በተወለደ? በስድስት ዓመቱ። የሚገርም ነገር ነው። በአርባ ቀኑ እመቤታችንን ይዛ ወደ ቤተ መቅደስ ገባች። ስምዖን አረጋዩ ተቀብሏት አቀፈ የሚለው በስንት ቀኑ ነው? በአርባ ቀኑ እኮ ነው። እሱ እኮ ነው ምሳሌያችን፣ ወንዶችን በአርባ ቀን የምናጠምቅበት ምክንያት። የብሉይም ኪዳን በዘሌዋውያን 12 ላይ ያለው ወንዱ በአርባ ሴቷ በሰማንያ ቀን ወደ ቤተ መቅደስ ይገቡ ነበር። ይህንን ለቀኑና ለስርዓቱ ስንይዝ ጥምቀት ግን በስርዓቱም በምስጢራዊነቱም ከዚህ በጣም የተለየ በመሆኑ ቤተ ክርስቲያንን ያንን መሰረት አድርጋ ስርዓት ሰርታ ኦርቶዶክሳውያን በሙሉ እኛ ብቻ ሳይሆን ውጭ ያሉት አብያተ ክርስቲያናት በኦርቶዶክስ ያሉ በሙሉ ሕፃናትን ያጠምቃሉ። ሲያጠምቁ ዝም ብለው ሳይሆን በማርቆስ ላይ ያለው ቃል እንደተጠበቀ ሆኖ ዋስ ታደርግላቸዋለች። ያም የክርስትና አባት የክርስትና እናት እነሱ ያንን አጥንተው ሕፃኑን እስከ መጨረሻው ድረስ ከወላጆቹ ሌላ ስለዛ ሕፃን የምጸለየውን ጸሎት ጸልየው ስለዛ ሕፃን ኃላፊነት ወስደው እስኪያድግና ነፍሱን እስኪያውቅ ራሱን ችሎ ያንን እምነት እስኪያጸድቅ ድረስ ዋስ ሆኖ ይቀበላሉ ማለት ነው። ይሄ ነው እምነታችን። እንግዲህ ቤተ ክርስቲያን መሰረት ያደረገችው መጽሐፍ ቅዱስ ከሆነ፣ መጽሐፍ ቅዱስ እስትንፋሰ መለኮት ከሆነ ይሄንን ከሰው ሳይሆን ከእግዚአብሔር የመጣውን አምነን መቀበል ካለብን በረከት ነው። አምነን የምንቀበል ከሆነ ህይወት ነው ወገኖቼ። እና ጥምቀቱ ይሄ ነው። ኃጢአት በሚሰረይባት በአንዲት ጥምቀት እናምናለን ነው ያሉ። ሁለተኛ የሙታንን መነሳት ተስፋ እናደርጋለን። ቅድም እንዳልኳችሁ ከክርስቶስ ዘመን ጀምሮ እስካሁን ድረስ ብዙ ወገኖች አርፈዋል። ከአይምሯችን በላይ በሆነ ቁጥር ብዙ ቅዱሳን አርፈዋል፣ እግዚአብሔር ሰዎች አርፈዋል፣ ሌሎችም አርፈዋል። እነዚህ ሁሉ ይነሳሉ ብለን እናምናለን። ይህም ራሱ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ ሕያው ይሆናል፣ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ዮሐንስ 11 ቁጥር 25 ቃል ኪዳን ስላለን እንደ ሞትን አንቀርም፣ እንነሳለን። ከተነሳን ደግሞ የዘላለም ሕይወት አለን፣ በዘላለም ሕይወት እንኖራለን። ለዛ ነው ዛሬ ማመን ያስፈለገን፣ ለዛ ነው ዛሬ እግዚአብሔርን መከተል ያስፈለገን። እቺማ ጊዜያዊ የሆነችው የዚች ዓለም ነገርማ የነገ ጉዳይ እኮ ናት። ሁላችንም ስፍራችን ሲሞላ ለቀን እንሄዳለን። ዛሬ ቀኑም አይደርስ አይመስለንም እንጂ ሁላችን እኛ ሳናውቅ እሱ በሚያቀው ከዚች ዓለም የምንሰናበትበት የምንሄድበት ቀን የተቆረጠ ነው። ስለዚህ የትም እንዳንጣል የትም እንዳንወድቅ ለዘላለም እሱ ቦታ አዘጋጅቶልናል። ለዘላለም ክብር አዘጋጅቶልናል። የዘላለምን ሽልማት አዘጋጅቶልናል። የሚጠራን ወደ እሱ ነው። በዚህ ዓለም አትታለሉ። ኃላፊ በሆነውና ጣፊ በሆነው ዓለም አትታለሉ። ነገር ግን የማያልፍ ነገር ተዘጋጅቶላችኋል። ጆሮ ያልሰማችሁ፣ ዓይን ያላየችው። ስለዚህ ተመልሼ ወስዳችኋለሁ አለን። ቦታ አዘጋጅቼላችኋለሁና ይመጣል ጌታ። ሊሰበስበን ይመጣል፣ ሊወስደን ይመጣል፣ ሊሸልመን ይመጣል። ለዛ ስንቶቻችን ነው የተዘጋጀ ነው? በእርግጥ ክርስቲያኖች፣ ዳግም የተወለዱ ክርስቲያኖች፣ በቤተ ክርስቲያን ጥላ ስር የተጠለሉ ክርስቲያኖች፣ እግዚአብሔርን መፍራት ያላቸው ክርስቲያኖች፣ ዛሬ ቃሉን ለመስማት ልቦናቸው የተከፈተ ክርስቲያኖች፣ ለቃሉ ስፍራ ያላቸው ክርስቲያኖች፣ እግዚአብሔርን የሚፈሩ ክርስቲያኖች፣ ቤተ ክርስቲያን እንደ አባቶቻችን ከሁሉም በላይ ናት ብለው ያመኑ ክርስቲያኖች፣ አዎ ስፍራ አላቸው። በቀኙ ይቆማሉ፣ የሕይወትን ቃል ይሰማሉ። እግዚአብሔር ሁላችንም ለዛ ያብቃን። ማጠቃለያ እንግዲህ እስካሁን የተማርነው በስላሴ እንዴት ማመን እንዳለብን፣ ቤተ ክርስቲያን ከሁሉ በላይ መሆኗን ማመን እንዳለብን፣ ኃጢአት የሚሰረይበት በአንድ ጥምቀት ማመን እንዳለብን፣ ትንሣኤ መኖሩን ማመን እንዳለብን፣ የዘላለም ሕይወትም እንዳለ ማመን እንዳለብን፣ አባቶቻችን የሰሩትን አምነናል። ያ ከሆነ አንድ ጥያቄ ማንሳት አለብን። ኦርቶዶክሳዊ ሃይማኖቴን እንዴት ልገልጽ እችላለሁ? ጥያቄ በዛበት ዘመን ነውና የሥራ ባልደረቦቼ፣ ጎረቤቶቼ የሚያገኙኝ ሁሉ እንደኔ የሚያምኑ ወይንም እኔን የመሰሉ አይደሉም። ከተለያየ የሚመጡ ናቸው። መዋቅ የሚፈልጉ አሉ፣ ሊፈትኑ የሚፈልጉ አሉ፣ እኔን ለማፈናቀል ደግሞ የሚፈልጉ አሉ። ስለዚህ እንዴት አድርጌ ነው ለነዛ የምመልሰው? እንዴት ነው ማስረዳው? አንዳንድ ሰዎች እንደሚያደርጉት መቼም በመሳደብና ዱላ በማንሳት ለጊዜው ጥያቄውን እናመልጥ ይሆናል። ሰውየውን አርፈ ተቀመጥ፣ እዚህ ሃይማኖት ቦታ አይደለም፣ ከፈለክ ሂድና ጠይቅ ብለን ልናልፍ እንችላለን። ነገር ግን የማናልፈው ነገር ደግሞ ምን መሰላችሁ? በሰው ፊት የሚመሰክርልኝን በሰማይ አባቴ ፊት እኔም እመሰክርለታለሁ። በሰው ፊት የሚክደኝን ሁሉ እንዲሁ በሰማያዊ አባቴና በቅዱሳን መላእክት ፊት እክደዋለሁ የሚለው ደግሞ ሌላ አደራ አለብን። ሰዎችን ብናበልጥ እግዚአብሔርን ማምለጥ አንችልም። ስለዚህ ኦርቶዶክሳዊ እምነቴን፣ ያመንኳት ሃይማኖቴን፣ እምከተለውን ሃይማኖቴን፣ እማምነውን ሃይማኖቴን፣ ስነ ምግባር የምሰራበትን ሃይማኖቴን እንዴት አድርጌ ነው ሌላ የምገልጸው? መጽሐፍ ቅዱስ እንደዚህ ይላል፣ በእናንተ ስላለ ተስፋ ምክንያትን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። አንደኛ ጴጥሮስ 3:15 በእናንተ ስላለ ተስፋ ይላል። ተስፋው ምንድነው? ቅድም እንዳየነው ስለምታምኑት ተስፋ፣ ስላገኛችሁት ጸጋ፣ ወደፊት እንደገና ስለምትጠባበቁት ክብር የሚጠይቋችሁ ይኖራሉ። ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር ምን ሁኑ? የተዘጋጃችሁ
ሁኑ
በምን እንዴት እንዴት ወገኖቼ የተዘጋጃችሁ ሁኑ በእርግጥ ይህ ቃል ማንበብ ለሚችሉ መጻፍ ለሚችሉ ማስተማር ለሚችሉ ሰዎች ብቻ አይደለም ጥቅስ ለመጥቀስ ብቻ አይደለም ማቴዎስ እንዲላል ማርቆስ እንዲላል ለማለት ብቻ አይደለም ለራሳችን አንድ ክርስቲያን ጆባ ሄዶ በሩን ቢያንኳኳበት ወይንም ደግሞ ሞርሞኑ መጥቶ ቢያስቸግረው ወይንም ደግሞ መሐመዳውያን ከሆነ ደግሞ አንዱ ቢያስቸግረው ቀላል የሆነ ነገር ምንም ጥብስ እኔ በስላሴ አምናለሁ በአብ በወልድ በመንፈስ ቅዱስ አምናለሁ በደሙ በተመሰረተች ቤተክርስቲያን አምናለሁ ቤተክርስቲያን አባል መሆን መለኮታዊ ቃል መሆኑን አምናለሁ በጥምቀት ህይወት እንደሚገኝ ያልተጠመቀ ያልተወለደ እግዚአብሔር መንግስት አይም ስለምል በዚህ አምናለሁኝ የዘላለም ህይወት እንዳለ አምናለሁ ትንሳኤ እንዳለ ምንድነው ከዚህ ውጪ የምትነግረኝ እውነቱን ልንገራችሁ አይደለም ጆባውም ከዛ በኋላ ተመልሶ አይመጣም ሰይጣን ይዞታል ብሎ ነው የሚሄደው
እና
ይሄ ከመሰከረ አንድ ሰው የግዴታ መጻፍ መጥቀስ የለበትም የለበትም ማለት ምንድነው የግዴታ ማወቅ አለበት ማለት አይደለም እሞሆይ መጻፍ ላይ ጠቅሶ ይችላል ነገር ግን ይሄን ቀጥ አድርጎ ሊመልሶ ይችላል ከዛ በኋላ በዙሪያቸውም ዝራ ይልም ያሰው አው ሌላውን ነው የሚፈልገው እነዚህ ቁልፍ ነገሮች ናቸው አንድ ጊዜ ይባላል አንድ ተማርኩ የሚለው ሰው ገበሬውን ሄደና አንተ እግዚአብሔርን ታምናለህ ይለዋል አዎ አምናለሁ ያለሱማ እንዴት ይለዋል በምንድነው የምታምነው መጽሐፉ እንደሚለው አሁን ይሄ መጽሐፍ ቢጠፋ ቢቃጠል ከዓለም ላይ መጽሐፍ እንዳለ ቢጠፋ በምን ታምነዋለህ ይለዋል አይ ሞኙ ይለዋል ገበሬው ይሄን ሰማይና ምድሩን እንደው ገንጥለ ተወስደው ይሆን ሰማያት የእግዚአብሔር መጻሕፍት ናቸው ምድር የእግዚአብሔርን ምትገልጥ መጽሐፍ ናት አያችሁ የገበሬውን መልስ ና ለተማሩት ብቻ ያልተማሩትም ቀጥታ እነዚህ ነበሩ አባቶቻችን ይሄን የሰሩ ብቻ አይደሉም ይሄን የሰሩ ሰለስቱ ምዕት 318 ሊቃውንት በአለም ደረጃ ይሄንን የጸሎት ሃይማኖት የሰሩት በመጽሐፍ ቅዱስን መሰረት አድርገው እነዚህ ብቻ ኢትዮጵያውያን አባቶችም ነበሩ ጀግኖች ነበሩ የእምነት አርበኞች ነበሩ ውስጣቸውን ያልሰጡ ብዙ በፖለቲካ ሰበብ በኢኮኖሚ ሰበብ በሌላም ሰበብ ሃይማኖትን ለመለወጥ ያልተደረገ ጥረት አልነበረም በኢትዮጵያ ምድር ላይ እነዛ ጀግኖች የተማሩትም ያልተማሩትም ሳያስደፍሩ ቤተክርስቲያኒቷን ጠብቆ ነው ጽኑ እምነት ስላላቸው አንድ ለጠቅስላችሁ ፈልጋለሁ በ15ኛው መቶ ክፍለ ዘመን የግራኛ ህበዱ ጦርነት ሲያበቃ ያ ሁሉ ውድመት ካለፈ በኋላ ለዛ እርዳታ ተጠይቀው የመጡት ፖርቹጋሎቹ ትንሽ ቆይተው ጥያቄ አነሱ። ያነሱት ጥያቄ አንዳንድ ደካማ ሰዎችን አዩና የለም የኢትዮጵያ ሃይማኖት ትክክል አይደለም ምክንያቱም እናንተ የብሉይ ኪዳን ስርዓት ተጠብቃላችሁ ዛሬም ሩክሰት እንዳለ ታምናላችሁ ሴቶች ወራህበባቸው ሩክሰት እንደሆነ ያምናሉ እንደገና ሌላም ነገር የሚበላና ማይበላ እንደዚህ ነገር ይያላችሁ እናንተ በብሉይ ነው ያላችሁና እምነታችሁ ትክክል አይደለም ወደ ሮማ ካቶሊክ መለወጥ አለባችሁ ብለው ተነሱ በጣም ይገርማችሁ ዘመኑ ደግሞ ብዙ ልቃውንቶች የታረዱበት ዘመን ነበር 15 አመት ጦርነት ቀላል አልነበረም ብዙ የቤተክርስቲያን የተቃጠለበት መጻሕፍቶች የተቃጠሉበት ብዙ ድመት የተደረገበት ነበር ነገር ግን በጣም የሚያስደንቃችሁ በጊዜው የነበረው ያጼ ልብነ ድንግል ልጅ ያጼ ገላውዲዮስ መልስ በጣም የሚያስደንቅ ነበር መጀመሪያ ራሱ ሳይመልስ ልቃውንቱ ተሰበሰበ እንዴት ነው ቤተክርስቲያናችን የምታምነው ምንድነው ለህዝቡ የምታስተምሩት እንዴት ነው ብሎ ጠየቃቸው ልቃውንቱ አስረዱት ከዛ በኋላ እኔና ወገኖቼ ቤተክርስቲያን አገሬም የምታምነው በመጽሐፍ ቅዱስ ላይ ተመስርታ ከአባቶች ከሐዋርያት ያገኘችው ንጹህ እምነት ሰለስቱ ምዕት እንደዚህ እንዳስቀመጡ በስላሴ በቤተክርስቲያን በጥምቀት በትንሳኤ ሙታን በዘላለም ህይወት ነው የምታምነው ይሄንን እናንተ የምትሉት እንደ ልማድ እንደ ታሪክ ያልተማረው ደካማ ሰው ሊያደርገው ይችላል ቤተክርስቲያን በዚያ ትጠየቅም ብሎ ያንን መለሰ። ነዛ ወጡ። በሌላውም ጊዜ እንደዙ ያልተመከረ ነገር አልነበረም። ዛሬ ፕሮቴስታንቱ የሚሰራው ካቶሊኩ በፊናው የሚሰራው ሌላው የሚሰራው በዛች ምድር ላይ የማይደረግ ነገር የለም። ሆኖም ግን ያለፉት አባቶች ያንን ጠብቀው ያቆዩልን ወገኖቼ እንኳን ከሀገር ውጪ ወተን ይሄው በሰሜን አሜሪካ በአውሮፓ በአረቡ ሀገር ሁሉ ሳይቀር ቤተክርስቲያናችን መስርተን እምነታችን የምንሰብከው የምንስፋፋው እነዛ የእምነት አርበኞች ጠንካሮቹ የጸኑት ስላቆዩልን ነው። እና እናንተ ምንድነው ለልጆቻችን እናስተላልፈው? ምንድነው ትተን የምንሄደው? ምንድነው መልሳችን? ይሄ ነው ይሄ ትምህርት የሚያስገነዝበን እንድናስተውል የሚያደርገን። ስለዚህ እንደ አባቶቻችን የጸናን መሆን አለብን። ጊዜያዊውን ነገር ማየት የለብንም፣ ዘላለማዊውን ማየት አለብን። ይሄ ዓለም የዛሬ እንጂ የነገ ዓለም መሆኑን ከተገነዘብን ትተናቸው ለምንሄድ ልጆቻችን፣ ለልጆቻችን ብቻ አይደለም ለወገኖቻችን በሙሉ ለሚመጣው ትውልድ ዛሬ እኛ እዚህ አለን አናውቅም። ካሁን በኋላ ሁላችንም እናልፋለን። ተራችን ጠብቀን ቺ ቤተክርስቲያን ዱ አትቀርም። ማን ይረከባታል? አዲስ ትውልድ ይረከባታል። ሌሎቹ ይመጣሉ። እነዛ ሲመጡ የሚያገኙት ነገር ከሌለ መሰረት አይኖራቸው። እኛ ጥለንላቸው ካልን እኛ ካልተውንላቸው። ስለዚህ ወገኖቼ ወደ ኋላ ብቻ ሳይሆን ወደፊትም፣ ወደፊት ብቻ ሳይሆን ወደ ኋላም እያሰብን በቤተክርስቲያናችን ስርዓት ሁላችን አርበኞች፣ ሁላችን አምባሳደሮች መሆን አለብን። በተለይም ለልጆቻችን እምናምነውን እናስተምራቸው፣ የምናውቀውን እንንገራቸው። ትናንትና በጣም ደስ የሚል ስንቶቻችሁ እዚህ እንደተገኛችሁ አላውቅም፣ በጣም አነስተኛ ህዝብ ነበረ። ከፕሮግራም መጨናነቅና ግጭት የተነሳ ማታ እዚህ ልጆች ያዘጋጁት ግሩም የሆነ ድራማ በዚህ ሀገር ተወልደው እዚህ አድገው መጽሐፍ ቅዱሱን በቃላቸው ሸምድደው እንዴት አድርገው በድራማ አሳዩት ነበር ትናንትና። ያ ማለት ለሁላችን የሚያኮራ ታሪክ ነው። ነገ ጧት እነዛ ልጆች አድገው በህዝባችን መካከል በዚች ቤተ ክርስቲያን ውስጥ ጠበቆች ይሆናሉ፣ በዚች ቤተ ክርስቲያን ውስጥ ቋሚ ምስክሮች ይሆናሉ፣ ሌሎችን ያፈራሉ። እጅግ የሚያኮራ ሁለት ምላስ ያላቸው። ሁለት ምላስ ማለት በተለምዶ አነጋገር ሐሰትና እውነት ማለት ሳይሆን በሁለትም ቋንቋ በሁለትም ልማድ እንደ አሜሪካንም አሜሪካውያን ናቸው፣ እንደ ኢትዮጵያም ኢትዮጵያውያን ናቸው። ለሌላውም ለውጭውም ዜጋ ሊያስተምሩ የሚችሉ ሊያሳውቁ የሚችሉ ልጆች ማፍራታችን እጅግ በጣም ትልቅ ነገር ነው። እና ወገኖቼ በስርዓታችን በሃይማኖታችን በትምህርታችን እንኮራ ዘንድ እንጠብቅ ዘንድ እንጸና ዘንድ ይገባናል። ያስተማረን የመከረን አምላካችን ክብርና ምስጋና ለሱ ይግባው።